ከምድር እስከ ህዋ በኢትዮጵያ ስፔስ ሳይንስ እና ጂኦስፓሻል ኢንስቲትዩት እና በኢትዮጵያ ብሮድካስቲንግ ኮርፖሬሽን ትብብር በኤፍኤም አዲስ 97.1 የሚቀርብ ፕሮግራም ነው። ከምድር እስከ ህዋ
ሰላም ሰላም ክቡራትና ክቡራን የሀገር ልጆች እንዴት ከረማችሁ? ከምድር እስከ ህዋ ተጀመረ። በዛሬው መሰናዶ ለዕለቱ አዲስ የሆነና ካለፉት ፕሮግራሞቻችን የሚገናኝ ርዕሰ ጉዳይ ዘንላችኋል። ከኢትዮጵያ ስፔስ ሳይንስ እና ጂኦስፓሻል ኢንስቲትዩት ለፕሮግራሙ አዲስ የሆኑ ተመራማሪ ጋብዘናል። ዛሬ በመናነሳው በህዋ ሳይንስ ውስጥ የርቀት መቆጣጠሪያ ወይም ሪሞት ሴንሲንግ ቴክኖሎጂና ከሳተላይት ጋር በተያያዘ ሙያዊ ገለጽ። ሰላም ሰላም ክቡራትና ክቡራን የሀገር ልጆች እንዴት ከረማችሁ? ከምድር እስከ ህዋ ተጀመረ። በዛሬው መሰናዶ ለዕለቱ አዲስ የሆነና ካለፉት ፕሮግራሞቻችን የሚገናኝ ርዕሰ ጉዳይ ይዘንላችኋል። ከኢትዮጵያ ስፔስ ሳይንስ እና ጂኦስፓሻል ኢንስቲትዩት ለፕሮግራሙ አዲስ የሆኑ ተመራማሪ ጋብዘናል። ዛሬ በመናነሳው በህዋ ሳይንስ ውስጥ የርቀት መቆጣጠሪያ ወይም ሪሞት ሴንሲንግ ቴክኖሎጂና ከሳተላይት ጋር በተያያዘ ሙያዊ ገለጻ ያደርጉልናል።
ብራን ገሰሰ ባላለሁ በስፔስ ሳይንስ እና ጂኦስፓሻል ኢንስቲትዩት በሪሞት ሴንሲንግ ዲፓርትመንት ተመራማሪ ነኝ እና እንዲሁም አስተማሪ ነኝ።
መልካም ዶክተር ብራን፣ እንግዲህ የዛሬው ቃለ መጠይቃችን ከሪሞት ሴንሲንግ እና ከሰው ሰራሽ ሳተላይቶች ጋር በተያያዘ ነው። መርጣችሁ ስለምታደምጡን ከልብ እናመሰግናለን። ጌታቸው መላኩ ነኝ። አሁንም አብረን እንቆይ። ሳይንስና ቴክኖሎጂ በአንድ ጊዜ አልተመነደገም። ብዙ ዘመናትና የብዙ ልሂቃንን ድካምና ጥረት ጠይቋል። ወደፊትም እንዲሁ ሁሉም የየዘመኑንና የራሱን እያበረከተ ያሳድገዋል። ጥንት ጀምሮ የነበረውን የህዋ ሳይንስ ምርምርን የቴሌስኮፖች የካሜራና የርቀት መቆጣጠሪያ ቴክኖሎጂ ማደግ በብዙ እጥፍ ቀይሮታል፣ ውጤታማም አድርጎታል። ካሜራ ያለ ርቀት መቆጣጠሪያ፣ የርቀት መቆጣጠሪያም ያለ ካሜራ ለህዋ ሳይንስ ምርምር ምንም ናቸው? ለመሆኑ የርቀት መቆጣጠሪያ ወይም ሪሞት ሴንሲንግ ቴክኖሎጂ ምን ይሆን? ዶክተር ብርሃን ገሰሰ።
ሪሞት ሴንሲንግ ማለት በከባቢ አየር ውስጥና በመሬት ላይ የሚገኙ ማንኛውም ነገር ወይም ቁስ አካል የተለያዩ የካሜራ ቃኞችን በመጠቀም ወይም እኛ ሴንሰር ብለን እንጠራዋለን፣ እነሱን በመጠቀም መረጃ በመውሰድ ያን መረጃ ደግሞ ወስደን በመተንተን ለተለያየ አገልግሎት የምናውልበት የሳይንስ ዘርፍ ነው። መረጃው በሚወሰድበት ጊዜ ካሜራዎችና መሬት ላይ የሚገኙ ቁሶች ምንም አይነት ግንኙነት የላቸውም። ስለዚህ ሪሞትሊ መረጃውን ይወስዳል። ያን የወሰድነው መረጃ ደግሞ በመተንተን ለተለያዩ አገልግሎቶች የምናውልበት የሳይንስ ዘርፍ ነው።
ምንም አይነት ግንኙነት የላቸውም ስንል የገመድ ግንኙነት የላቸውም እንጂ የሞገድ ግንኙነት ይኖራቸው?
የሞገድ ግንኙነት አላቸው። ሴንሰሮች መሬት ላይ ያሉ ግዙፍ አካል ላይ ሊቀመጡ ይችላሉ፣ አውሮፕላን ላይ ሊቀመጡ ይችላሉ፣ ሳተላይቶች ላይ ሊቀመጡ ይችላሉ። ስለዚህ እነዚህ ካሜራዎች የፈለግነው ቦታ ላይ እናስቀምጣቸው፣ ዋና አላማቸው ግን መሬት ላይ ወይም ከባቢ አየር ላይ የሚገኝን አንድን ኦብጀክት ወይም ቁስ ሲግናል በመላክ ያንን ሲግናል ደግሞ ተመልሶ በመቀበል በምስል መልክ መረጃውን ለተጠቃሚ የምናደርስበት ስርዓት ነው።
አይነቶች አሉት? የሪሞት ሴንሲንግ አይነቶች ይኖሩት ይሆን? ለምሳሌ ርቀታቸው ሊሆን ይችላል፣ በሚጠቀሙት መሳሪያ ሊሆን ይችላል። ብቻ በሆነ መንገድ የሚከፈሉበት መንገድ ካለ?
አዎ፣ በሶስት ከፍለን እናያቸዋለን። ዋናው ነገር ሞገድን በመጠቀም ስለሆነ መረጃዎችን የምንወስድ፣ እነዚህ ሞገዶች ደግሞ በተለያየ ክፍል ልናስቀምጣቸው እንችላለን። ለምሳሌ ኤክስሬይ የሚባላል፣ አልትራቫዮሌት የሚባላል፣ ቪዚብል ሬይ የሚባላል፣ ኒር ኢንፍራሬድ የሚባላል፣ ማይክሮዌቭ የሚባሉ አሉ። እና ለእነዚህ ሞገዶች የተለያዩ ሴንሰሮች ነው ዲቨሎፕ የሚደረጉላቸው። እና ለእያንዳንዱ ሞገድ ራሱን የቻለ ሴንሰር ተዘጋጅቶለት እያንዳንዱ ሴንሰር ወይም ካሜራ የምንለው ያን ሞገድ ሪከርድ ያደርጋል። ስለዚህ በዋናነት የኦፕቲካል ሴንሰር ወይም ካሜራዎች ብለን እንጠራቸዋለን። ሁለተኛው ደግሞ የማክሮዌቭ ወይም የራዳር ሴንሰሮች ብለን እንጠራቸዋለን እና በሁለት ልናስቀምጣቸው እንችላለን። ሴንሰሮች የሚጠቀሙትን ሞገድ መሰረት በማድረግ
በንትንስ በሚጠቀሟቸው መሳሪያዎች ማለቴ ለምሳሌ እንደተባለው ሳተላይት ላይ ሊሆን ይችላል፣ አውሮፕላን ላይ ሊሆን ይችላል፣ እንደገና ደግሞ ሄሊኮፕተር ድሮን የመሳሰሉት ነገሮች ሊሆን ይችላል።
በእነኚህ ደግሞ እነዚህ ምንድናቸው ሴንሰሮች የሚቀመጡባቸው በእኛ ሳይንስ እንግዲህ ፕላትፎርም ብለን ነው የምንጠራቸው። የመጀመሪያው መሬት ላይ ለምሳሌ ህንፃ ላይ ልናስቀምጣቸው እንችላለን ሴንሰሮችን። ክሬን ላይ ልናስቀምጣቸው እንችላለን። ትላልቅ ዛፎች ላይ፣ ትላልቅ መሰላሎች ጋር እናስቀምጥና መረጃዎችን ይሰበስባሉ። ይሄ መሬት ላይ የሚገኝ የካሜራዎች የሚቀመጡበት ፕላትፎርም ነው። ሁለተኛው ደግሞ በራሪ አውሮፕላኖችን ለምሳሌ ሄሊኮፕተር ሊሆን ይችላል፣ ድሮኖች ሊሆኑ ይችላሉ። ለዚሁ ስራ ተብሎ ደግሞ የሚሰሩ አውሮፕላኖች አሉ። እነዚህን አውሮፕላኖች በመጠቀም ሴንሰሮች ይገጠማሉ። እነዚህን አውሮፕላኖች በማብረር ሴንሰሮቻችንን ገጥመን የምንፈልገውን መረጃ መውሰድ እንችላለን። ሁለተኛው ይሄ ነው። በእንግሊዘኛው እንግዲህ ኤርቦርን ፕላትፎርም ሲስተም ብለን እንጠራዋለን። ሶስተኛው ደግሞ ሰው ሰራሽ ሳተላይቶችን በመጠቀም ሳተላይቶች ጋር ሴንሰሮች ይቀመጣሉ። እነዚህ ሳተላይቶች ደግሞ መሬትን ይዞራሉ። መሬትን በሚዞሩበት ጊዜ ሴንሰሮች መሬት ላይ የሚገኙን ማንኛውንም ቁስ አካል መረጃ የሚወስዱበት ስርዓት ይሆናል። ይሄ ደግሞ በእንግሊዘኛ አጠራሩ ስፔስ ቦርን ፕላትፎርም ሲስተም ብለን እንጠራለን። እና ካሜራዎች የሚቀመጡበትን ስርዓት በሶስት እንከፍለዋለን። መሬት ላይ የሚቀመጡ አውሮፕላኖችን ወይም ሄሊኮፕተሮችን ተጠቅመን የምናስቀምጥበት ፕላትፎርም፣ ሶስተኛው ደግሞ ሳተላይቶችን ተጠቅመን የምናስቀምጥበት ፕላትፎርም ብለን በሶስት ልንከፍላቸው እንችላለን።
ይሄ ቴክኖሎጂ የሪሞት ሴንሲንግ ቴክኖሎጂ በዓለም ደረጃ የደረሰበት ኢትዮጵያ ያለችበት ደረጃ እስኪ እንመለከት።
የዚህ ሳይንስ ፍልስፍና እድገት መሰረት የሚያደርገው ካሜራዎችን መሰረት አድርገን ነው ብለናል። እነዚህ ካሜራዎች ደግሞ በተለይም ደግሞ አንዳንድ የታሪክ መዛግብት እንደሚነግሩን ከ1840 ዓመተ ምህረት ጀምሮ፣ በነገራችን ላይ የምጠቀማቸው ዓመተ ምህረቶች እንደ ኢሮፓያን ዘመን አቆጣጠር ነው እና እሱ ታሳቢ እንዲደረግልኝ፣ ከ1840 ጀምሮ እነዚህ ካሜራዎች መፈብረክ ጀምረዋል። ለተለያየ ዓላማ ለተለያየ አገልግሎት ተፈብርከው እና መረጃዎችን መውሰድ አንዳንድ ጊዜ በፎቶግራፍ ሊሆን ይችላል፣ በምስል ሊሆን ይችላል። እነዚህን መረጃዎች በመውሰድ የተወሰዱትን መረጃዎች ደግሞ በመተንተን ለተለያየ አገልግሎት ወይም የተለያየ ጥቅም እንዲሰጡ የሚደረግበት ስርዓት አለው። ከዛ በፊትም ሊኖር ይችላል፣ ግን በአብዛኛው የሪሞት ሴንሲንግ ታሪካዊ አመጣጥን መሰረት አድርገን የታሪክ መዛግብትን በምናመሳክርበት ጊዜ የሚጀምረው 1840 ዓመተ ምህረት ነው። ይሄ እንዳለ ሆኖ ሂደቱን ጠብቆ ቴክኖሎጂውም እያደገ ሲመጣ በተለይም በአንደኛ የዓለም ጦርነት ጊዜ ሀያላን ሀገራት የተለያዩ ካሜራዎችን በመፈልሰፍ አውሮፕላኖችና ሄሊኮፕተሮች ጋር በመግጠም ስለ ጦርነቱ መረጃ የሚያሰባስቡበትም ስርዓት እንደነበረ፣ ያን ያገኙትን መረጃ ደግሞ በመተንተን ለሚሊተሪ ኦፕሬሽን ይጠቀሙበት እንደነበረ የታሪክ መዛግብት ያሳዩናል። ከዛ ይሄ በዚህ እንዳለ የአንደኛው የዓለም ጦርነት የሁለተኛው የዓለም ጦርነት እንደተጠናቀቀ በተለይም በ1950ዎቹ በ1960ዎቹ እና በ1970ዎቹ ዓመተ ምህረት ከፍተኛ የሆነ የሪሞት ሴንሲንግ ሳይንስ እድገት ያሳየበት፣ ከዛም አልፎ የህዋ ሳይንስ እድገትም በጣም በጥሩ ደረጃ ደርሶ የነበረበት ስርዓት የነበረበት ሂደት እንደነበረ ለማየት እንሞክራለን። ከዛ በዋናነት
ይሄ በተለይ አሁን እያወሩኝ ያሉ ዘመን 1950ዎቹ 60ዎቹ እና እስከ 70ዎቹ ማለት አሜሪካና ሩሲያ በጠፈር ሳይንስ በጣም ይፎካከሩ የነበረበት፣ የሰው ልጅ ወደ ጠፈር ለመጀመሪያ ጊዜ ወጣበት፣ ጨረቃ ላይ እግሩን ያሳረፈበት ዘመን ነው። እንግዲህ 3-10 ዓመት
በተለይም ደግሞ በ1957 ዓመተ ምህረት የምስራቁ ጎራ ብለን የምንጠራው በነ ሶቪየት ህብረት የሚመረው በ1957 ዓመተ ምህረት የመሬት መልከታ ሳተላይት ሰርተው ወደዋ ያመጠቁበት ጊዜ ነበር። ሶ ይሄ በሚሆነበት ጊዜ ሁለቱ ያለም ጎራዎች በከፍተኛ ሁኔታ በጦር መሳሪያ ሽቅድምድም በህዋ ሳይንስ እድገት ሽቅድምድም የገጠሙበት ሂደት እንደነበረ ነውና እና ይቺ ሳተላይት በ1957 ወደዋ ያመጠቀችው ስፑትኒክ 1 የምትባል ሳተላይት ነች። ሶ ይቺ ሳተላይት ለሶስት ሳምንት ህዋ ላይ ቆይታለች። በሶስት ሳምንት ውስጥ ሲግናል በመላክ በመሬት መቆጣጠሪያ ጣቢያ ያንን ሲግናል በመቀበል መረጃውን ለመተንተንና ለተለያየ ጥቅም ለመዋል ስራ ላይ የዋለበት ሂደት እንደነበረ ነው የምናየው።
በአውሮፓውያኑ ጥቅምት 4 1957 በሰው ልጅ ታሪክ በዘርፉ የመጀመሪያ የሆነችው ስፑትኒክ 1 ስትመጥቅ በመገናኛ ብዙሃን ከተላለፉ ድምጾች
Today a new moon is in the sky, a 23-inch metal sphere placed in orbit by a Russian rocket. Here an artist's conception of how the feat was accomplished.
ዛሬ 23 ኢንች የሆነች የብረት ክብ ቅርጽ ሰው ሰራሽ ጨረቃ በራሻ ሮኬት በመህዋር ላይ ተቀመጠች። ይህንን ስኬት ማሳካት የሚቻልበት ባለ 3 ደረጃ ሮኬት ያንድ ጥበበኛ ንድፍ ነው። አንደኛው በአህጉር አቋራጭ ሚሳኤል ውስጥ ያለው ቡስተር ነው። 50 ቶን እንደሚመዝን ይገመታል። አነስተኛውና ሁለተኛው ደግሞ በሰዓት 5000 ማይልስ በማስወንጨፍና የመሬት ስበትን በማሸነፍ ሰው ሰራሽ ጨረቃዋን በከፍተኛ ርቀት ላይ አድርሶ ይለቃታል። መሬትን እየዞረች ያለችው ሳተላይት የምታስተላልፈውን ትክክለኛ መልእክት እያደመጣችሁ ነው። ይህ ከዘመኑ ትልቅ የሳይንስ ስኬቶች አንዱ ነው።
የስፑቲኒክ በ1957 ዓመተ ምህረት መምጠቅ የህዋ ሳይንስ እድገት የህዋ ሳይንስ ቴክኖሎጂ ከዛም አልፎ ከሳይንሱና ቴክኖሎጂ የሚገኙ መረጃዎችን በመተንተን ለተለያየ ጥቅም ወይም አገልግሎት ላይ ለማዋል የዓለም ሳይንቲስቶች ከፍተኛ ርብርብ ያደረጉበት ሂደት እንደነበረ ነው እንግዲህ ታሪክ የሚያመለክተው ማለት ነው። ሶ ይሄ በዚህ እንዳለ በ1968 አሜሪካ የራስዋን ሳተላይት በመፈብረክ ኤክስፕሎረር የምትባል ሳተላይት ወደ ህዋ ይላከችበት ሂደት አለ።
ለራሷ የመጀመሪያ ማለት
ለራሷ ሶ ያለ ማድረግ እንግዲህ 1957 ስፑትኒክ ወደ ህዋ ከመጠቀች በኋላ አሜሪካም አንድ ትልቅ የጠፈር ምርምር ግዙፍ ማዕከል የገነባችበት ሂደት እንደነበረ ነው። ይሄ ማዕከልም የናሽናል ኤሮኖቲክስ ኤንድ ስፔስ አድሚኒስትሬሽን ይባል እንደነበረ
ናሳ።
አሁን ይሄ ማዕከል እያደገ መጥቶ አሜሪካም የመጀመሪያዋን የመሬት ምልከታ ሳተላይት ኤክስፕሎረር የምትባል በ1968 ዓመተ ምህረት ያመጠቀችበት ሂደት እንደነበረ የናሳ ውጤት ነው ይሄ። ሶ ይሄ ከሆነ በኋላ በተለይም በ1968 እና በ1972 ዓመተ ምህረት በነበረው ሂደት አሜሪካኖች ከፍተኛ በጀት በመመደብ ከፍተኛ የሆነ ኢንቨስትመንት በማካሄድ የህዋ ሳይንስን ከሚጠበቀው በላይ ለማሳደግ የሰሩበት ሂደት እንደነበረ ነው። ቀድም እንደተባለው እንግዲህ በ1969 የመጀመሪያው የሰው ልጅ ጨረቃ ላይ አርፎ በጨረቃ ላይ መረማመድ የጀመረበት ሂደት እንደነበረ እንግዲህ የህዋ ሳይንስ የታሪክ መዛግብት ይነግሩናል ማለት ነው።
ኒል አርምስትሮንግ እና አልድሪን በጨረቃ ገጽ ላይ አርፈው ሲዘዋወሩ በቴሌቪዥን በቀጥታ ስርጭት ይታዩ ነበር። ሂስተን ከሚገኘው የምድር ላይ መቆጣጠሪያ ጣቢያ ጋር የነበራቸው ግንኙነት ተከታዩን ይመስል ነበር።
Columbia, this is Houston, AOS, over.
Houston, Columbia, Highgate, over.
Roger, the EVA is progressing beautifully. They're setting up the flag now. I guess you're about the only person around that doesn't have TV coverage of the scene.
That's all right, I don't mind a bit.
They've got the flag up now and you can see the stars and stripes on the lunar
flag. Up now, you can see the stars and stripes.
ኒል አርምስትሮንግ ጨረቃ ላይ ደርሶ ከተመለሰ በኋላ እንደ አውሮፓውያን አቆጣጠር 1970 ቢቢሲ ቃለ መጠይቅ አድርጎለት ነበር። በዚህ ቃለ መጠይቅ መሬትንና ህዋን ከጨረቃ ላይ ሆኖ ሲመለከቷቸው ምን እንደሚመስሉ ለቀረበለት ጥያቄ ተከታዩን መልስ ሰጥቶ ነበር።
The sky is a deep black. When viewed from the moon as it is when viewed from cislunar space the space between the earth and the moon
ሰማዩ ከጨረቃ ላይ ሆኖም ሆነ በመሬትና በጨረቃ መካከል ባለው ጠፈር ላይ ሆኖ ሲታይ ጥቁር ነው። ምሬት ብቻኛዋ ከጨረቃ ላይ የምትታይ አካል ነች። አንዳንድ ሪፖርቶች ፕላኔቶች ይታያሉ እንደሚሉት እኔ ማየት ባልችልም ይታያሉ ብዬ አምናለሁ። ምሬት ከጠፈርና ከጨረቃ ላይ ስትታይ በጣም ታምራለች። በጣም ትንሽና በጣም ሩቅም ትመስላለች። ሰማያዊ ቀለም አላት። ነጭ ደመናዎች ሸፍኗት ይታያሉ። አህጉራቱ ከዚያ ርቀትም ቢሆን በደንብ ተለይተው ይታያሉ።
Although certainly there's the problem of the
ምንም እንኳን ያየሩ የቫኪም ችግር ቢኖርምና የሌሊቱና የቀኑ ከፍተኛና ዝቅተኛ ሙቀትና ቅዝቃዜ ቢኖርም በብዙ ነገሮቹ ምቹ ነው። ያየሩ ጀብ የለም። በረዶማ ያየር ጸባይ አይታይም። ገና ያልተረዳነው የስበቱ ሁኔታ ቢኖርም በዚያ ሆኖ መስራቱ በጣም አስደሳች ነበር።
ይሄ በዚህ እንዳለ በ1972 ዓመተ ምህረት አርዝ ሳተላይት የምትባለዋል እና በአለም አቀፍ ደረጃ በተለይ በዘመናዊ የህዋ ሳይንስ ታሪክ ትልቅ እድገት የተፈጠረበት ሂደት እንደነበረ ነው የሚታየው። ስለዚህ በ1972 ናሳ አርዝ ሳተላይት በኋላ ላንድ ሳት ሳተላይት 1 ተብላ የምትጠራውን ያመጣበት ሂደት አለ። ሶ ሲኩዌንሻል ነው። ከመጀመሪያው ጀምሮ ላንድ ሳት 1 ላንድ ሳት 2 ላንድ ሳት 3 ይያለ አሁን ላንድ ሳት 9 ላይ ደርሷል። የመጀመሪያዎቹ ስራቸውን ሲያቆሙ ተተኪዎች ይላካሉ። በዚህ ሁኔታ ከላንድ ሳት 1 እስከ ላንድ ሳት 9 ደርሰን እቺ ላንድ ሳት 9 የምንላት ሳተላይት ሰፕተምበር 27 2021 በፈረንጆች
ከሁለት አመት በፊት
ወደ ህዋ ተልካ በአለም አቀፍ ደረጃ ያለን የመሬት መረጃ በማሰባሰብ ለተጠቃሚዎች የሚያደርሱበት ስርዓት ተፈጥሮ እንደነበረ ነው ማየት የምንችለው። ሶ ከዚሁ ጋር በተገናኘ አሁንም የመሬት ምልከታ ሳተላይት ወይም የሪሞት ሴንሲንግ ሳተላይት አገራችን ኢትዮጵያም በዲሰምበር 2019 የመጀመሪያዋን የኢትዮጵያ የመሬት ምልከታ ሳተላይት ያመጠቀችበት ሂደት እንደነበረና ከዚህ ሳተላይትም የሚገኙ መረጃዎች ለተለያዩ አገልግሎቶችና ጥቅሞች ተግባር ላይ ይዋለ ያለበት ሂደት እንዳለ ነው። እንግዲህ
ይሄ ሁሉ እንግዲህ በሪሞት ሴንሲንግ የሚሰራ ነው። ሳተላይቶች ይላካሉ። ከዛ እንደተባለው በካሜራዎቻቸው የሚሰበስቡት መረጃ መሬቱን እየተቀበል እየተነተንን ለጥቅምና ወለዋለና።
ስለዚህ እንደው ትንሽ ወደ ሀገራችንም ስንመጣ በኢትዮጵያ ደረጃ የህዋ ሳይንስ እድገት ምን ይመስላል የሚለውን ጥያቄ ስናነሳ በተለይም ደግሞ በንጉሱ ዘመን በአጼ ኃይለ ሥላሴ በ1957 ዓመተ ምህረት በፈረንጆች ዓመተ ምህረቱ ቅድም እንዳልኩት በዚያ ነው የሚያዘው የሪሞት ሴንሲንግ ሳተላይቶች ከመጠቁ በኋላ ኢትዮጵያም 4 ኢንች የሚለካ ኦፕቲካል የአስትሮኖሚካል ኦብዘርቫቶሪ በቀድሞ ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ በአሁኑ አዲስ አበባ ዩኒቨርሲቲ 4 ኪሎ ቅጥር ግቢ በሚገኘው ተተክሎ እንደነበረና የዚህ የኦፕቲካል ቴሌስኮፕ ዋና አላማው በመሬት ምህዋር ዙሪያ እየተሽከረከሩ የሚገኙ ቁስ አካላትን እየተመለከተ ለተጠቃሚዎች መረጃ የሚያደርስበት ስርዓት እንደነበረ ነው ታሪክ የሚነግረን። ከዚሁ ጋር በተገናኘ በተለይም ከ1965 እስከ 1975 ዓመተ ምህረት ባለው አሁንም በንጉሱ ዘመን ማለት ነው አስመራ አካባቢ በቅርበት በሚገኘው ቃኘው ሻለቃ ብለን በመንጠረው ከዩናይትድ ስቴትስ የጠፈር ወይም የህዋ ሳይንሶች ጋር በመተባበር አንድ የመሬት መቆጣጠሪያ ጣቢያ ተገንብቶ እንደነበር እና በጋራ ኢትዮጵያንም የናሳ ባለሙያዎችም ይሄን የመሬት መቆጣጠሪያ ጣቢያን በመጠቀም የተለያዩ መረጃዎችን ለተለያየ አገልግሎት መረጃ ይቀበሉበት የነበረው ስርዓት እንደነበረ ነው ምንናየው ማለት ነው። ሌላው ከዚህ ጋር አልፎ በተለይም ደግሞ ከ1970ዎቹ እስከ 2000 ዓመተ ምህረት ባለው ጊዜ ስናይ በአጠቃላይ የህዋ ሳይንስ እድገት በአገራችን ደብዘዝ ብሎ የታየበት
በዘመነ ደርግ ማለት ነው።
በዘመነ ደርግ
ከ74 ጀምሮ የዘመነ ደርግ መጣ
ልንለው እንችላለን። እና በአንዳንድ ዩኒቨርሲቲዎች ኮርሶችን ከመስጠት ያለፈ ምንም ለቴክኖሎጂውም ለሳይንሱም ለአፕሊኬሽኑም ትኩረት ያልተሰጠበትና እንግዲህ በእኛ አጠራር እንደው ትንሽ ዶርማንት ኤጅ የነበረበት ብለን ልንወስድ እንችላለን። አዎ ከዛ አልፎ በ2004 ዓ.ም የኢትዮጵያ ስፔስ ሳይንስ ሶሳይቲ የሚል አንድ ሶሳይቲ ተመስርቶ ብዙ ሰዎችን ያሳተፈ የህዋ የበጎ አድራጎት ማህበር ተመስርቶ እንደገና የህዋ ሳይንስ ወደ ሀገራችን እያደገና እያበበ የመጣበት ሂደት እንደነበረ ታሪክ ይነግረናል። ከዚሁ ጋር በተገናኘ ሳይንሱ እያደገ ሲመጣ፣ ቴክኖሎጂው እያደገ ሲመጣ በሶሳይቲ ብቻ ክትትል በማድረግ የሚፈልገውን እድገት ማምጣት ስላልተቻለ በ2012 31 ዩኒቨርሲቲዎችና አንድ የግል ዩኒቨርሲቲ በጋራ በመሆን የእንጦጦ ኦብዘርቫቶሪ ምርምር ማዕከል የተመሰረተበት ሂደትም አለ። የዚህ ምርምር ማዕከል መመስረት በአራት ፊልዶች በተለይም በአስትሮኖሚና በአስትሮፊዚካል፣ በስፔስ ፊዚክስ፣ በጂኦዴሲና በሪሞት ሴንሲንግ ሳይንስ አራት ዲፓርትመንቶችን ይዞ ከፍተኛ የሆነ ወይም ሰፊ የሆነ የምርምር ስርዓት ለመስራት የሚያስችል ኢንፍራስትራክቸሮች ሁሉ ተሟልተውለት ይህን ምርምር ስናካሄድበት የነበረው ሂደት እንደነበረ ነው። አሁንም እድገቱ ከሚጠበቀው በላይ እየገፋ ሲመጣ በ2016 ዓ ም ወደ መንግስት ዙሮ በቀድሞ የኢትዮጵያ የሳይንስና ቴክኖሎጂ ሚኒስትር ተቋቁሞ የሚሰጠው አገልግሎትም ምርምሩም ስልጠናውም የቴክኖሎጂውን ልማትም በዛው ልክ እየሰፋ ሂዶ ስራዎች ሲሰሩ የነበረበት ሂደት ነው ያለ። በአሁኑ ሰዓት እንግዲህ ይሄ ተቋም ከቀድሞ የጂኦስፓሻል ኢንስቲትዩት ይባል ከነበረ ወይም ካርታ ስራ ከሚባል ስፔስ ሳይንስ እና ጂኦስፓሻል ኢንስቲትዩት ተብሎ ሁለቱ በአንድ ላይ መርጅ አድርጎ ሰፋፊ ስራዎችን በመስራት ላይ የሚገኙበት ሂደት እንዳለ እና ይሄ ተቋም ሁለት መሰረታዊ ሴክተሮችን ይዞ እየተንቀሳቀሰ አንደኛው ስፔስ ሴክተር፣ ሁለተኛው ደግሞ የጂኦስፓሻል ዘርፍ ተብሎ ስራዎችን በሰፊው እየሰራን ያለንበት ሂደት እንዳለ ለማመልከት።
ስለዚህ ቴክኖሎጂውም በዛው መጠን ኢትዮጵያ ከዘርፉ ማግኘት ያለባትን በአቅሟ እየተጠቀመች ትገኛለች።
ክብራትና ክብራን የሀገር ልጆች የዛሬውን በዚሁ ለመቋጨት ጊዜ ግድ ብሎናል። ሳምንት በዚህ ዝግጅት ተከታይ ክፍል በተለይ ስለ ሳተላይቶች ምንነትና አይነት ይዘንላችሁ እንመለሳለን። ሐሳብ አስተያየቶቻችሁን ዘወትር በስራ ሰዓት በ982ና በ8266 ነጻ የስልክ መስመሮቻችን አድርሱን። ጌታቸው መላኩ ነበርኩ። መልካም ሳምንት።
ከምድር እስከ ህዋ በኢትዮጵያ ስፔስ ሳይንስ እና ጂኦስፓሻል ኢንስቲትዩት እና በኢትዮጵያ ብሮድካስቲንግ ኮርፖሬሽን ትብብር በኤፍኤም አዲስ 97.1 የሚቀርብ ፕሮግራም ነው። ከምድር እስከ ህዋ